የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ጥር 13 2011 ዓ.ም ተመረጥ ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። የኦሮሞ ነጻነት ግንባር ኦነግ አባላት በወጣው መግለጫ የድርጅቱ አመራርና አባላት የታሰሩ መሆኑን አስታውቋል። ዘገባ ይኖረናል። የሐረር ከተማ የውሃ ችግር በከፊል መመለስ ጀምሯል ተብሏል።
ችግሩን ደረጃ በደረጃ ለመቅረፍ ጥረት እየተደረገ ይገኛል።
በሙሉ ዘገባ እንመለስበታለን። መጽሐፍት ለማረሚያ ቤቶችና ታራሚዎች የሚለግሰው ወጣት
ብራዚል ላይ አንድ መጽሐፍ ያነበበ ሰው የመጽሐፉ ሙሉን ሀሳቡ ተረድቶ በሪፖርት መልክ ያቀርብና ካለው የታራሚነት እድሜው 4 ቀን ይቀነስለታል።
ወጣቱን እናስተዋውቃችኋለን። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ የፌዴራል መስሪያ ቤቶች በከፊል ከተዘጉ ዛሬ 31ኛ ቀናቸውን የያዙ ሲሆን የመወሰኛውና የተወካዮቹ ምክር ቤት አባላትም ወደ አንድ አስማሚ ነጥብ ላይ ለመድረስ እንዳልቻሉ የተሰማ ነው። ፕሬዚደንት ዶናልድ ትራምፕ አስማሚ ባሉት ሀሳብ ላይ ሪፐብሊካን መሪዎችም ሆኑ ዴሞክራቶች ድምጽ ለመስጠት እየተዘጋጁ መሆናቸው ታውቋል። በዚህ ፕሬዚዳንት ዶናልድ ትራምፕ መግባቢያ ወይም አስማሚ ሀሳብ ሲሉ የሰጡትን የምክር ቤቱ አፈ ጉባኤዋ ናንሲ ፔሎሲ ትላንትና ውድቅ ማድረጋቸው ይታወሳል። ፕሬዚዳንቱ ሜክሲኮ ድንበር ላይ አጥር ለማቆም የጠየቁት 5.7 ቢሊየን የበጀት እንዲፈቀድ መግባቢያ ብለው በትላንት ዕለት ያቀረቡትን ሀሳብ ወደ ዩናይትድ ስቴትስ ያለ ሕጋዊ ፈቃድ የገቡት 740,000 ፍልሰተኞች ለቀጣዮቹ 3 ዓመታት ላለማባረር የገቡት ቃልን ሲሆን ዲሞክራቶች ግን አለመቀበላቸው ታውቋል። የፌዴራሉ መስሪያ ቤት በከፊል በመዘጋታቸው ወደ 800,000 ያህል ሰራተኞች ወይ ያለ ስራ ቤት ውስጥ ውለዋል አሊያም ያለ ክፍያ እየሰሩ ናቸው። የታሊባን ተዋጊዎች ማዕከላዊ አፍጋኒስታን ውስጥ በሚገኝ ወታደራዊ የጦር ካምፕ ውስጥ ከባድ የአጥፍቶ ጠፊ የቦምብ ፍንዳታና የጠመንጃ ጥቃቶችን አካሂደው 18 የደህንነት አባላቶችን ማቁሰላቸው ተገለጸ። ባለስልጣናቱ እንደገለጹት ጥቃቱ የደረሰው ዛሬ ሰኞ ማለዳ ከካቡል 50 ኪሎ ሜትር ርቀት ላይ ባለው የዋርዳክ ክፍለ ሀገር ዋና ከተማ ማዲያን ሳራ ነው። የክፍለ ሀገሩ ጤና ጥበቃ ባለስልጣናት ለቪኦኤ በሰጡት መግለጫ አምቡላንሶች በጥቃቱ የሞቱት 18 አስክሬኖችን ጨምሮ 40 ያህል ቁስለኞችን ወደ አካባቢው ጤና ማመላለሳቸውን ተናግረዋል። የአይን ምስክሮችና የአካባቢው ነዋሪዎች እንደሚናገሩት የሟቾች ቁጥር ከዚህም ከፍ ሊል ይችላል የሚል ነው። እስራኤል ሶሪያ ውስጥ የሚገኙ የኢራን ወታደራዊ ኢላማዎች ላይ የአየር ጥቃት ማካሄዷን ዛሬ በሰጠችው ቃል አመነች። የአየር ጥቃቱ የተካሄደው የኢራን ኃይሎች የጎላን ተራራ ኢላማ ያደረገ የመሬት ለመሬት ሮኬት ከሶሪያ በመላካቸው ለዚያ የተወሰደ አጸፋ መሆኑን የእስራኤል ጦር አስታውቋል። እስራኤል እንደገለጸችው የአየር ጥቃቷ ኢላማ ደማስቆ የሚገኘው የአውሮፕላን ጣቢያ እንዲሁም ኢራን የሚገኘው የማሰልጠኛ ጣቢያ የጥይት መጋዘን ሆኖ በመጨረሻም የሶሪያ ሚሳኤል መከላከያ ነበር። ብሪታንያ የሚገኘው ጦርነቱን የሚቆጣጠረው የሶሪያ ሰብአዊ መብት ታዛቢ ቡድን የእስራኤል የአየር ጥቃት 11 አፍሪካ ሶሪያ ስደተኞችን እንደገደለ አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ በተናገሩት ቃል እስራኤል ሊጠይቋት የሚፈልጉትን ማናቸውንም አትምርም ሊያጠቋት የሚፈልጉትን ማናቸውንም አትምርም ብለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። አቃቢ ሕግ የሰብአዊ መብት ጥሰቶች ፈጽመዋል በሚል ጥርጣሬ የምርመራ መዝገብ በከፈተባቸው ሰዎች ላይ ተጨማሪ የምርመራ ጊዜ ጠይቋል። ተጠርጣሪዎቹ ጥያቄውንም በብርቱ ተቃውመውታል። ፍርድ ቤቱ የተጠርጣሪዎቹን ተቃውሞ ውድቅ አድርጎ ተጨማሪ የምርመራ ጊዜ ፈቅዷል። መለስካቸው አመሃ ዝርዝር አለው።
ፌዴራል ፖሊስ እነ ጉሃ አጽባሃ በሚል ስያሜ የያዘውን የምርመራ መዝገብ ለአቃቤ ሕግ ካስረከበ በኋላ አቃቤ ሕግ ተጨማሪ የምርመራ ጊዜ እንዲሰጠው አመለከተ። ፍርድ ቤቱ አቃቤ ሕግ የጠየቀውን የ15 ቀን የምርመራ ጊዜ ሙሉ በሙሉ ባይፈቅድም ከሳምንት ያላነሰ ጊዜ ሰጥቶታል። አቃቤ ሕግ ለዚህ ተጨማሪ ጊዜ ጥያቄ ያቀረባቸው ምክንያቶች ለምስክሮች የተመቻቸ የምስክርነት አሰጣጥ ሁኔታን ለማዘጋጀት፣ የሕክምና ማስረጃ ለማሰባሰብና በማስረጃዎች ላይ የባለሙያዎችን አስተያየት ለመጨመር እንደሆነም ዘርዝረዋል። ተጠርጣሪዎቹ ይህን የአመልካች ጥያቄ በብርቱ ተቃውመዋል። 17ኛ ተጠርጣሪ ኮማንደር አለማየሁ ኃይሉ ለፍርድ ቤቱ እንዳመለከቱት ይህ ቀጠሮ የተሰጠው ምርመራው አብቅቶ መዝገቡን ለመረከብ ነበር የተቀጠረው። ይህን በማድረግ ፈንታ ተጨማሪ የምርመራ ጊዜ መጠየቁ አግባብ አይደለም፣ የፍርድ ቤቱ ትዕዛዝም አልተከበረም ብለዋል። አክለውም የተጠረጠርንበት ወንጀልም በከባድ ግድያና ውንብድና አይደለም፣ ስለሆነም ይህ የቅድሚያ ምርመራ ጥያቄ እንዲታገድልን ሲሉ አመልክተዋል። ሌሎች ተጠርጣሪዎችም ተመሳሳይ አቤቱታ አሰምተዋል። አቃቢ ሕግ በበኩሉ ያቀረበው ማመልከቻ ሕጋዊ መሠረት ያለው መሆኑን ተከራክረዋል። የተፈጸመው ተራ ድብደባ እንዳልሆነና በሰብአዊ መብት ላይ የተፈጸመ ወንጀል እንደሆነ፣ አፈጻጸሙም ውስብስብና ከባድ እንደሆነ ዘርዝረዋል። በወንጀል ምርመራ መሰማራት በራሱ ወንጀል እንዳልሆነ አቃቢ ሕግ አመልክቶ አሁን የሚያጣራው ግን ምርመራው የተካሄደበትን አሰራር እንደሆነ ዘርዝሮ ተጨማሪው የ15 ቀን ጊዜ እንዲሰጠው አመልክተዋል። ፍርድ ቤቱ የሁለቱን ወገን ክርክር መርምሮ የተጠርጣሪዎችን ክርክር ውድቅ በማድረግ ለአቃቤ ሕግ ተጨማሪ የምርመራ ጊዜ በመስጠት ለጥር 20ና ለጥር 22 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የሐረር ከተማ የውሃ ችግር በከፊል መመለስ ጀምሯል ተባለ። ለከተማዋ አንዱ የውሃ ምንጭ የሆነው የኤረር ግድብ ከካሳና የውሃ አቅርቦት ጥያቄ ጋር በተያያዘ በአካባቢው ነዋሪዎች ተቋርጦ ቆይቷል። ነዋሪዎቹ የአካባቢው የከርሰ ምድር ውሃ አቅርቦት እየተመናመነ ስለሆነ ለእርሻ የሚሆን ውሃ እንዲለቀቅላቸው፣ እንዲሁም ለግድቡና የውሃ ጣቢያው መስሪያ የተፈናቀሉ ሰዎች የተከፈላቸው ካሳ እንዲሻሻልላቸው መጠየቃቸውም ታውቋል። ክልሉ በነዋሪዎቹ ጥያቄዎች ላይ ተስማምቶ ውሃው መለቀቅ መጀመሩን የክልሉ የውሃና ፍሳሽ አገልግሎት ባለስልጣን ስራ አስኪያጅ አቶ ተወልደ አብዶሽ ገልጸዋል። ከነዋሪዎቹ ጋር የተደረሰውን ስምምነት ወደ ተግባር አውርዶ የካሳ ጥያቄውን መመለስ ችግሩን በዘላቂነት ለመፍታት አስፈላጊ በመሆኑ እዚህ ላይ ትኩረት ተሰጥቶ መሰራት እንዳለበትም የክልሉ ፍትህና ጸጥታ ቢሮ ጉዳዮች ኃላፊ አቶ አህመድ ዩሱፍ ተናግረዋል። አዲስ ቸኮል ዝርዝር ዘገባ አለው።
ከሶስት ወር ላላነሰ ጊዜ ምንም አይነት የውሃ አቅርቦት አግኝቶ ለማያውቀው ቀበሌ 16 ወይም ሐኪም ጋር አካባቢ ውሃ በመልቀቅ የተጀመረው የውሃ አቅርቦት አሁን ከፊሎቹን የከተማን ሰፈሮች አዳርሷል።
ውሃው ከገባ በኋላ በከተማው ላይ ለረጅም ጊዜ አገልግሎት ያላገኙ አካላት ውሃ እንዲያገኙ የተደረገበት ሁኔታ ነው ያለው። ከሀረር ቢራ ፋብሪካ በላይ ያሉ ቀበሌ 16 ጋራው ላይ ነዋሪዎችና እንደዚሁም ከዛም ወረድ ብሎ ችግኝ ጣቢያ ብሎ አቀበሌ 15 እና ሚካኤል አካባቢ በቀጣይነት ገጠር አካባቢም ችግሩን ደረጃ በደረጃ ለመቅረፍ ጥረት እየተደረገ ነው የሚገኘው። በተቀመጠው አቅጣጫ መሰረት ውሃው ለመጀመር ችሏል ማለት ነው።
የውሃ አቅርቦቱ አሁንም ገና ያላደረሳቸው አካባቢዎች አሉ። በቂ የውሃ አቅርቦት ስለሌለ ነው በዙር ሰፈሮችን ለማዳረስ ጥረት የሚደረገው። ከዚህ በፊት ያናገርኳቸው የከተማ ነዋሪዎች ውሃ ይደርሳቸው የነበረው
በወር አንዴ ነው የሚመጣልን፣ በፈረቃ ነው። ያው የድሬዳዋ ውሃ ነው የምንጠብቀው ነው የሚሉት። ከታች የሚመጣ ውሃ ሙሉ በሙሉ እንደሌለ ነው የውሃ ልማት ባለስልጣኖች የሚያወሩት። ዛሬም ሄደን ጠይቀን ነበረ።
አሁን የኤረር ውሃ መለቀቁ የውሃ ችግሩ ሙሉ በሙሉ ባይቀርፍም ቢያንስ በወር አንድ ቀን ይደርስ የነበረውን ውሃ ወደ 10 ቀን እንደሚያወርደው የውሃና ፍሳሽ ባለስልጣኑ ስራ አስኪያጅ አቶ ተወለድ አብዶሽ ይናገራሉ። የሐረር ከተማ ከድሬዳዋ ከሐረማያና ከኤረር ሶስት የውሃ ምንጮች ያሏት ሲሆን የድሬዳዋ መስመሩ ከሁሉም የተሻለ አቅርቦት ቢኖረውም ከደንገጎ ጀምሮ ለኢሬሳ፣ አዴሌ፣ ሐረማያና ወደ ከተሞችም የውሃ ምንጭ ስለሆነ ለሐረር የሚደርስ ውሃ መጠን አነስተኛ ነው። እሱም ቢሆን አልፎ አልፎ በኤሌክትሪክ አቅርቦት መቆራረጡ እንደሚዛነፍ ነው አቶ ተወለደ የሚናገሩት። ከሐረማያ ጉድጓድ ተቆፍሮ የሚወጣው ውሃ መጠን ግን አነስተኛ ነው። በመሆኑም ከድሬዳዋ ቀጥሎ ብዙ ሰፈሮችን የሚያዳርሰው ከኤረር ተቆፍሮ የሚወጣው ውሃ ነው። ሆኖም በሐረሪ ክልል ስር የሚገኘው የኤረር ገጠር ቀበሌ ነዋሪዎች ለውሃ ማጠራቀሚያ ግድብና ለጣቢያው ግንባታ ሲባል መኖሪያችንና የእርሻ መሬታችን ብንሰጥም የተሰጠን ካሳ ግን በቂ አይደለም በሚል በአመቱ መጀመሪያ ላይ አቅርቦቱን አቋርጠውት እንደነበር ነዋሪዎች ይናገራሉ። የአሜሪካ ድምጽ ራዲዮም ይህንኑ ዘግቦ ነበር። ጥቅምት ሁለተኛ አጋማሽ ላይ ከነዋሪዎቹ ጋር ስምምነት ተደርሶ የኤረር ውሃ ተለቆ ነበር። ሆኖም ወር ገደማ ከቆየ በኋላ የቀበሌ ነዋሪዎች ከካሳ ጋር በተያያዘ መስመሩን ድጋሚ ዘግተውታል።
አሁን ውሃ ባለፈው ተቋርጦ ነበረ። ብር ሁሉ ክፍሉን ደረጃ ነበር። ህብረተሰቡ የሚጠቀምበት ነው። ያለ ውሃ መኖር አችልም። ውሃ መምጣት ጀምሮ ነበረ። መሀል ላይ እንደገና ያቋረጡት መንገድ ላይ ቆርጠውት ያው እርሻ እያጠጡበት ነው።
የካሳ ጥያቄው ተገቢ የሆነና ያልሆነ ገጽታዎች እንደያዘ አቶ ተወለዳ ከዚህ በፊት በሰጡን ቃለ ምልልስ ገልጸውልን ነበር። እንደ እርሳቸው ገለጻ በትክክል ለግድቡ ሲባል ከቦታቸው የተነሱ የካሳ ይሻሻልን ጥያቄ መጠየቃቸው ተገቢ ቢሆንም በዚህ ሽፋን ግን የማይመለከታቸውም ጥያቄ እንደነበሩ ይናገራሉ።
በጣም አስገራሚ የሆነ የካሳ ጥያቄ አለ። ማለት ምንም ጉዳትም ሳይደርስበት ተበድያለሁ ብሎ የሚቀርብም አለ። እነኚህ ሌሎቹ ደግሞ ቧንቧ መስመር ያለፈባቸው በወቅቱ የአንድ ሲዝንን የእርሻ ሁኔታ አዛብቶ ከዛ በኋላ ቧንቧው ከተቀበረ በኋላ የእርሻቸው የተመለሰላቸው ሰዎች አሉ። የነሱ በክልሉ በኩልም ተነጋግረን አቋም የተያዘው ምንድን ነው? አንደኛ ሙሉ በሙሉ መሬታቸው አልተወሰደም። በዛን ጊዜ ካሳ ተከፍሏቸዋል እና ለሁሉም 20 ኪሎ ሜትር ወይም 18 ኪሎ ሜትር ካሳ ድጋሚ የሚታይበት ሁኔታ አይኖርም ነው እና በዛ መሰረት እየተካሄደበት ነው ያለው። ግን ጠያቂው ሁሉም ነው። ማለትም ምንም ጉዳት ያልደረሰበትም እዛ አካባቢ ያለውም በስመ ካሳ ጥያቄ የሚያነሱ አሉ።
ከወር በፊት የክልሉ ፍትህና ጸጥታ ቢሮ ኃላፊ ሆነው የተሾሙት አቶ አህመድ ዩሱፍ ችግሩ የተጠራቀመ ኢፍትሃዊ አስተዳደር ውጤት ነው ይላሉ።
በጊዜው የነበረው ጊዜ ሁኔታም የራሱ ተጽዕኖ ያለበት ሁኔታ ነው። ህዝብን ድምፅ፣ የህዝብን ውታ፣ የህዝብን ሮሮ ከማዳመጥ የአመራር ውሳኔ ብቻ የምታይበት ሁኔታዎች ጎልቶ የሚንጸባረቁበት ሁኔታ ነው የነበረው። ከዚህ አንጻር ህብረተሰቡ ከእንደዚህ አይነት አስተዳደራዊ ችግሮች ቅሬታ ያላቸው እና ሊገመትላቸው ከሚገባው ስታንዳርድ በታችም ግምት የተሰጣቸው እና አንዳንዶቹ ደግሞ ምንም ግምት ሳይሰጣቸው እስከ ማሰር ድረስ መሬታቸውን በመቀማት የተወሰደባቸው ሁኔታዎች ነው ያሉት። ይህንን በአካል በክልሉ ፕሬዚዳንት ዳይሬክሽን የተሰጠን እስከ ወረዳው እስከ ቀበሌ ድረስ እስከ ቦታው ድረስ ወርድን ያየንበት ቦታዎች አሉ። የተወሰኑት ቦታዎች አካባቢ ላይ እውነተኛ መሆኑን መሬት ላይ ያረጋገጥነውን ክፍያውን መፈጸም እንዳለበት ከህዝብ ውስጥ ከህብረተሰብ ውስጥ ኮሚቴ አወቀ። ከባለሙያ እዛ የተመደቡት ባለሙያዎች አንዳንዱ የህዝብን ችግር ለአመራሩ ሳያመጣ ራሱ አመራርና ክልሏን መንግስቱንና ወረዳውን ህዝቡን የሚያጋጭ ሁሉ ህብረተሰቡ ከኮሚቴ ውስጥ እንዲያወጣ ነው ያደረግነው። ስለዚህ ከዚህ አንጻር ይህ ችግር እኛ እንቀርፋለን ብሎ ወስዶ ኦልሞስት እየሰሩበት ነው ያለው።
አሁን የኤረር ውሃ ችግር ሊፈታ የበቃውም የክልል ውሃና ፍሳሽ፣ ከተማ ስራ አስኪያጅ፣ ፍትህና ጸጥታ፣ የሀገር ሽማግሌዎችና ቄሮዎች የተሳተፉበት ውይይት ከነዋሪዎች ጋር ከተካሄደ በኋላ ነው ተብሏል። ይህ ጊዜያዊ ስምምነት ግን ዘላቂነት እንዲኖረው ከነዋሪዎቹ ጋር የተደረሰው ስምምነት ወደ መሬት ወርዶ አስፈላጊው ካሳ መክፈልና የህግ የበላይነትን የሚያረጋግጡ እርምጃዎችን በመውሰድ መጀመሪያውኑም በቂ ያልሆነ የውሃ አቅርቦት በድጋሚ እንዳይቋረጥ ማድረግ አስፈላጊ ነው ይላሉ አስተያየት ሰጪዎች። የክልሉ ፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍም እዚህ ላይ ትኩረት ሰጥተው እንደሚሰሩ ይናገራሉ። ለአሜሪካ ድምጽ ራዲዮ ለተጠናቀረ ዘገባ አዲስ ቸኮል ላይ ከድሬዳዋ።
ማርቲን ሉተር ኪንግ ጥር 7 1921 ዓ.ም ጆርጂያ ግዛት ዋና ከተማ አትላንታ ውስጥ ተወለዱ። መጋቢት 4 1960 ዓ.ም ቴኔሲ ግዛት ውስጥ በምትገኘው ሜምፊስ ከተማ በነፍሰ ገዳይ ጥይት በ39 ዓመት ዕድሜያቸው ተገደሉ። ማርቲን ሉተር ኪንግ ኪንግ እጅግ በርትቶ የነበረው የዘር መድሎ ዘመን ለሲቪል መብቶች መከበር በመሩት ሰላማዊ ትግል አሜሪካንን ከጨለማ ወደ ብርሃን ያወጣ ቅርስ አትርፈዋል ተብሎ ይነገርላቸዋል። ዛሬ የማርቲን ሉተር ኪንግ የልደት በዓል ሆኖ በአሜሪካ ሀገር በመላው አሜሪካ እየተከበረ ይገኛል። የማርቲን ሉተር ኪንግ ጁኒየር የልደት ቀን የዓመቱ በአውሮፓ ጃንዋሪ በገባ ሰኞ ብሔራዊ ክብረ በዓል ሆኖ በዩናይትድ ስቴትስ የተወካዮች ምክር ቤት ከተወሰነና ፕሬዚዳንት ሮናልድ ሬገን ጥቅምት 23/1976 ዓ.ም ከፈረሙበት በኋላ ሕግ ሆኖ ጸንቶ ለመጀመሪያ ጊዜ ስራ ላይ ከዋለበት ከጥር 12/1978 ዓ.ም አንስቶ ላለፉት 41 ዓመታት እየተከበረ ይገኛል። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ገና የ24 ዓመት ወጣት ነው። ሙልጌታ አንበርብር ይባላል። ከአንድ ዓመት በፊት ከሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪውን በጋዜጠኝነትና ስነ ተግባቦት ተቀብሎ አሁን የመንግስት ሚዲያ ተቀጣሪ ሆኖ እየሰራ ሲሆን በአንድ የበጎ ተግባር ተጠምዷል። መጽሐፍት ለማረሚያ ቤቶችና ታራሚዎች የሚል አጀንዳ ይዞ በክልል ከተሞች ለሚገኙ ማረሚያ ቤቶች ከተለያዩ ግለሰቦችና ድርጅቶች የተሰበሰቡ መጽሐፍትን እያከፋፈለ ይገኛል። አሁን ሐዋሳ ከተማ ማረሚያ ቤት 1000፣ ለጅማ ማረሚያ ቤት ደግሞ 1000 መጽሐፍት አበርክቷል። ለባህር ዳር ደግሞ 1500 መጽሐፍትን አሰባስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በተከታዩ ዘገባ የወጣቱን ህይወት ይዳስሳል።
ከምትሰራው እንደዚህ ከሙያ በተጓዳኝ ወይም ጎን ለጎን መጽሐፍትን ለማረሚያ ቤቶችና ለታራሚዎች የሚል ሀሳብ እንዴት ስትጀምርከው?
እኔ ፌስቡክ ላይ አክቲቭ ነኝ። ዋና ሀሳቤ ታሪኮች እንደዚህ ሆኖ የማውቃቸውን ታሪኮች በመጽሐፍ ያነበብኳቸውን ረጅም ሆነ አጭርም ለማህበረሰቡ ማድረስ ነው። ከዚህ አንጻር የተለያዩ ሰዎች የራሳቸውን ኢንፍሉዌንስ አላቸው። ቀጥል በርታ። ከዚህ አንጻር የሆነ ሰው እነዚህ 60 መጽሐፎች አሉኝና እነዚህ መጽሐፎች ማድረግ ምን ማድረግ ይችላለሁ ብሰጥ ደስ ይለኛል፣ ለሆነ ሰው ብሰጥልኝ አለኝ። እኔ በዛ ሰዓት በሬዲዮና ቴሌቪዥን ድርጅት ይሰራ ነበር። ባዮግራፊዎች ላይ ይሰራለሁ እና ባዮግራፊዎች ከታሪክ አንጻርም ደስ ይሉኛል። የማልኮም ኤክስን እየሰራው ነበረ። ማልኮም ኤክስ እንግዲህ ማረሚያ ቤት ነው አብዛኛ ህይወትን ያሳለፈ የሚባለው። የትግል እንቅስቃሴውን ከመጀመሩ በፊት ማረሚያ ቤት ነበር ነው የሚባለው እና የነጮች የበላይነትን ይጠላ ነበር። ከዚህ አንጻር ማረሚያ ቤት እያለ በርካታ መጽሐፎችን አነበበ። የዘረኝነት አስተሳሰብ ተቀናውቶት ነበር እና ማረሚያ ቤት እያለ ግን ካነበበ በኋላ የዘረኝነት አስተሳሰቡ ጠፍቶለታል። ከዛ በኋላ ከማረሚያ ቤት ከወጣ በኋላ ወደ መካ ጉዞ አደረገ ነው የሚባለው። መካ ላይ የተረዳው ነገር ቢኖር በእስልምና አስተምሮት ማንም ሰው የበላይ ማንም ሰው የበታች እንደሌለው፣ ልክ እንደ ጸጉር ማበጠሪያ ሁሉም ሰው እኩል እንደሆነ ነው የተማረው። ስለዚህ ይህን ነገር የተማረበት ዋና አስተሳሰቡ ማረሚያ ቤት ህይወቴ ነው የሚለው እና ነቢይ መኮንንን ማንሳት እንችላለን። ጎዘው እንዲም ነገም ሌላ ቀን ነው የሚለው መጽሐፍ በሲጋራ ወረቀት ላይ ጽፈው የወጡትኝ ማረሚያ ቤት እያሉ ነው። ነጋሽ ጸጋዬ ገብረ መድኅን ድሮ እዛው ማረሚያ ቤት እያሉ የተለያዩ ቲያትሮችን እየደረሱ ለማህበረሰቡ ያደርሱ ነበር። ስለዚህ ይሄ ኖሃው እያለኝ 60 መጽሐፍ ልስጥ ሲለኝ አዶናይ ሴፉ ይባላል። እኔ ደግሞ እዛን ሰዓት ፕሮግራም እየሰራው ነበር። ይህን ሀሳብ ተንተርሼ ለማህበረሰቡ ካለኝ ፍሬንዶች ተጨማሪ ደግሞ ፎሎወርም ስላለኝ ብንቀሳቀስ አዋጭነት ይኖረዋል ብዬ ጀመርኩ። ከዛ በኋላ እንቅስቃሴ ተጀመረ። ፌስቡክ ላይ ዘመቻ ተደረገ። ሐዋሳ ዩኒቨርሲቲ ላይ የተለያዩ ሰዎችን አናገርኩ። ምናም ድጋፍ ሊያደርጉልኝ አልቻሉም። ነገር ግን ሌሎች ሰዎች እንደዚህ እያማከርኩ ሐዋሳ ከተማ ማረሚያ ቤት 1000 መጽሐፍ፣ ለጅማ ከተማ ማረሚያ ቤት 1000 መጽሐፍ አበረከት። ፌስቡክ ዘመቻውን ከጀመርኩ በኋላ የተቀላቀሉኝ ሁለት ልጆች አሉ። ሰላማዊት በለጠ እና ኤፍሬም ጀማል አብዱ ይባላሉ። የሰላማዊት በለጠ ከአንቺ 100 መጽሐፍ ፈልጋለሁ ከምታውቂያቸው እና ከሚያውቁሽ ሰዎች እንትን አልኳት። እሷም የራሷን እንቅስቃሴ ጀመረች። እኔ በወቅቱ ሐዋሳ ስለነበርኩ አዲስ አበባ ላይ ያሉኝ ወዳጆች የሚሰጡ ሲያጡ እሷን እየሽ ተቀበይ እያልኩ በርካታ መጽሐፍቶችን ሰበሰብ። ከዛ ሐምሌ 25 ላይ ንባብ ለህይወት አምስተኛው ይመስለኛል መካሄድ ጀመረ። ከዛ በኋላ በዛን ሰዓት ቢኒያም ወልዴ አዘጋጁን አናገርኩት። ካናገርኩት በኋላ ይቻላል መታችሁ ብትሰበስቡ ትችላላችሁ ሲለኝ ስታንድ ሰጠና እዛም እንግዲህ በርካታ ሰዎች ከ300 ያላነሰ አንድ ሰው የሰርቃን አጋጣሚ ያለ ብጣት ወርኩ ትባላለች። እሷም 300 መጽሐፍ ሰጠች እና እነዛን ሁሉ ተብትመን ቅድም ላልኩ ማረሚያ ቤት ሰጠን።
መጻፍ የማንበብ ልምዳችን አነስተኛ ነው። የማያነብ ደግሞ መጻፍ አይገዛም፣ መጻፍ ያልገዛ ደግሞ አይሰጥም ይታወቃል። ይሄ እንግዲህ የኛ ማህበረሰብ ገጽ ነውና ከኛ ማህበረሰብ በሺዎች የሚቆጠሩ መጻፍትን ባጭር ጊዜ ውስጥ ማሰባሰብ እንደምን ቀለለ?
እኔ ከጀመርኩ የሆነ ነገር ማቆም አልፈልግም። ይሄ ባህሪዬ ነው፣ አስተዳደግም ነው። የሆነ ነገር ከግብ ሳላደርስ አልቆምም የሚል አስተሳሰብ አለኝና በርካታ ሰው ሊያላግጥብህ ይችላል፣ የተለያዩ ነገሮችን ሊያነሳ ይችላል። እኛ ግን የሰበሰብነው በዋነኝነት ፌስቡክን ተጠቅመን ፌስቡክ ላይ ፖስት አደርጋለሁ ያሉኝ ጓደኞች እንደዚህ አይነት መጽሐፎች አሉኝ፣ አስር አሉኝ፣ ሀያ አሉኝ፣ ሶስት አሉኝ ምናምን እያሉ መስጠት ጀመሩ። የጅማውንና የሐዋሳውን ስንሰጥ በዛ መልኩ ሰበሰብን። ለባህር ዳር ማረሚያ ቤት ደግሞ ወደ 1500 መጽሐፉን የሰበሰብነው ኢትዮጵያ ውስጥ ታላላቅ የኪነ ጥበብ ባለሙያዎች አሉ። ለምሳሌ ብናነሳ እነ ዶክተር በድሉ አርጅራነት፣ አገር ሰይፉን፣ ወጣት ገጣሚያኖችን አካተን እነዚህ ሰዎችን ሰብስበን ብሔራዊ ቲያትር ላይ መድረክ አዘጋጀን። በኋላ ሰዎች እንደዚህ መግቢያ ያደረግነው ሁለት ሀገረኛ መጽሐፍትና ከዛ በላይ ሁለት ሀገረኛ መጽሐፍት ያደረግነው የሀገር ውስጥ መጽሐፍቶች ቢያነቡ የቋንቋ ችሎታቸውን በዛው የአማርኛ ከፍ ይላል፣ እንግሊዝኛን ግን በደንብ ካወቁ በኋላ ውጭ ወጥተውን መስተው ማንበብ ይችላሉ የሚል አስተሳሰብ ስላለና ነው። እነዚያ መጽሐፎች ሰበሰብን፣ 1500 መጽሐፎች ብሔራዊ ቲያትር ላይ ከመጡ ሰዎች እንደዚሁ ተሰበሰብን። እንግዲህ እንደዛ እያለ አሁንም እየቀጠለ ይገኛል።
ማረሚያ ተቋማትን ለምንድን ነው መረጣችሁት?
ብራዚል ላይ አንድ መጽሐፍ ያነበበ ሰው የመጽሐፉ ሙሉ ሀሳቡን ተረድቶ በሪፖርት መልክ ያቀርብና ካለው የታራሚነት እድሜው 4 ቀን ይቀነስለታል። ማረሚያ ቤት ስትውል አብዛኛውን ጊዜ ቁጭ ብለህ ነው የምትውለው። ምንም ነገር የምታስበው ነገር የለም። ስልክ የለህም። ለሰዎች መጎርጎር አችልም። ቴሌቪዥንም ሊኖር ይችላል፣ ሬዲዮም ሊኖር ይችላል። የዛን ያለ ግን አጥጋቢ አይደሉም። ለምሳሌ 1983 የገባ ታራሚ ቢኖር 2007 የሚወጣ ቢሆን ከ1983 እስከ 2007 በየአመቱ በርካታ መጽሐፎች ይታተማሉ። እነዚያ በርካታ መጽሐፎች የዚህ ዓለም ነጸብራቅ ናቸው ተብሎ ይታመናሉ። አሁን ያለውን ነባራዊ ሁኔታና የሚያነብ ከሆነ መጽሐፍ የሚያገኝ ከሆነ 2007 ሲወጣ አይደናገርም። የስራ ፈጠራ መጽሐፍ ሊያነብ ይችላል፣ የስነ ልቦና ሊያነብ ይችላል፣ የታሪክ ሊያነብ ይችላል። ስለዚህ እኔ እናንተ ውጭ ላይ ካለነው ማህበረሰብ እኩል ሆኖ ይወጣል ማለት ነው። የማንበብ አቅሙ ከፍተኛ ከሆነ ማለት ነው። እያንዳንዱን ነገር በዜና ከሰማ፣ ታሪክ እውቀቶቹን ካነበበ፣ የትናንቱና የአሁኑ ማገናዘብ ከቻለ፣ አይምሯችን ሰፋ የሚል ከሆነ ምንም ነገር ላይጨንቀው ይችላል። ወጥቶ ስራ ፈጠራ መጽሐፍ ካነበበ ስራ ፈጣሪ ይሆናል። ለምሳሌ ሰው ገሎ የገባ ከሆነ ቤተ እምነት መጽሐፎችን ካነበበ ራሱን ከጽጽፍ ነጻ ሊያነግ ይችላል። የስነ ልቦና መጽሐፎችንም ካነበበ ይዛን ያህል ላይቸግረው ይችላል። እና እነዛ ነገሮችም እንደዚሁ ይንጸባረቃሉ ማለት ነው።
ወስዳችሁ መጽሐፍ ስታበረክቱላቸው ምንድን ነው ስሜታቸው የታራሚዎቹ? ከዚህ ጋር ተያይዞ ወስዳችሁ የሰጧቸው መጽሐፎች በስርዓት ተቀምጠው ይነበባሉ ወይ? ክትትል አድርገህ ታውቃለህ? አይተህ ዞር ብለህ
አሪፍ ሀሳብ ነው ያነሳኸው። ጅማ ሚጃለሁ፣ ሀዋሳ ሚጃለሁ፣ አሁን ባህር ዳር መሄዳለሁ ብዬ አስባለሁ። ሰዎቹ መጽሐፉን ሲቀበሉ የሚያሰሙት የሚናገሩት ንግግር አለ። እኛ የተረዳን ሰዎች ነን። በዚህ ልክ የሚያስታውሰን ሰው ማግኘታችን ጥሩ ነው። አንድ ነገር የማተኩርልህ ነገር ቢኖር ባለፈው ስርዓት አብዛኛው ሰው በወንጀልም ገብቷል፣ ያለ ወንጀልም ገብቷል፣ ሰርቶ ማለት ነው። ፍርድ ቤት ተፈርዶበት ሳይፈረድበትም የገባ ብዙ ሰዋል። ስለዚህ በዚህ ህይወት ውስጥ ደግሞ እንደዚህ ከምንኖር እንደዚህ አይነት መጽሐፎች ይገቡልና የተሻለ አማራጮችን ፈጥረን መውጣት እንችላለን። ማንበብ የምንችል ነን። እዚህ ጋር ሱስ ነው እያለ ያለው። ለምሳሌ አንድ ሰው የጫት መግቢያ ብር ሊሰጠና ይችላል። መጽሐፍ ቤት አምጣ ብንለው ግን ሰድቦና ሊሄድ ይችላል የሚሉ ሰዎችም አሉ። ይሄ ግን ያው ከማህበረሰብ ርግር ጋር አብሮ ስለሚሄድ ምንም ማድረግ አይችልም። ምክንያቱም በአንድ ቀን አደር የሚመጣ አይደለም እና በቃ አንዳንድ ሰው ያው ብር ሊያመጣል ይችላል። እኔ እናንተ የምናውቀው ነው። በከተማችን ደረጃ ሀዋሳም እያለሆን የማውቀዋለሁ እና ምግብ ጋብዘኝ ከምትለው ቢራ ጋብዘኝ ብትለው ይቀለዋል። የምግብ ቢያንስ 50 ብር ነው የሚያወጣ። የጃምቦ የቢራ ሰውን ግን ከ200 ብር ከ300 ብር ያላነሰ ጠጣ እያለ ሊያጠጣ ይችላል እና መጽሐፍ ዲዛይን ብትለው ደግሞ በጣም የሚናደድብህም ሰው ሊኖር ይችላል። በዛ ልክ ነው የሚቀኝ።
አዲስ አበባ ብሔራዊ ቲያትር መርሃ ግብር ነበራችሁ ከዚህ ጋር በተያያዘ እና ቅድም አንተም አንስታል ታዋቂ ሰዎች፣ ገጣሚዎች፣ ደራሲያን፣ ሌሎችም አርቲስቶች ተገኝተዋል እና ፕሮግራሙን ወደውታል። ምንም እንደወደዱ አውቃለሁ እና ከዛ በኋላ ያደረጉት ድጋፍ አለ? ምናልባት በርታ ከማለት ሊጀምር ይችላል። ሙሌ
ምንም የከፈልናቸው ነገር የለም። አዲስ አበባ ላይ እያንዳንዱ አርቲስት ያልተከፈለው መድረክ ላይ አይወጣም። አሁን ባለበት ነባረ ሁኔታ እና ከስንት አንዶቹ ናቸው እንደዚህ በራሳቸው በቀናነት የሚወጡት። ኪነጥበቡም ቢዝነሱ ነው። 100 ብር ካለት ላትገባ ትችላለ። ኪነጥበብ ቦታዎች የመጽሐፍ ምርቃት ካልሆነ በስተቀር መጽሐፍ ምርቃትም ያው መጽሐፍ ስለምገዛ ትገባለ ተብሎ ይታመናል። የዛን ጊዜ እኛ መጽሐፍ መግቢያ ለማረሚያ ቤት ለወንድሙ ነው እንዲያመጣ ያደረግ ነው። ከዛ አንጻር ነው እና እንቅስቃሴ አድርገናል። ያው እንግዲህ አብረውና የነበሩትም እዚህ የነበሩትም አምነው ብና ነው የመጡት። በርካታ ታዳሚ ነው የነበረው። እኔ በእኔ እንቅስቃሴ እዛን ያን መድረክ ታዳሚ ያገኛለሁ ብዬ አላሰብኩም። ልጆቹም አብረውኝ ያሉትም እንደዛ አላሰቡ ነበር። ደስ የሚል ነበረ። ይበል ነው የሚያሰኘው።
መልካም። ይህን ሀሳቤን በተመለከተ ነገህ ምንድን ነው?
በሀገር ውስጥም ሆነ በውጭ ሀገር እንግዲህ እናግዝም ተባበረም አይጠፋም። ራሱን የቻለ ድርጅት እንዲሆን እንፈልጋለን። ላይክ እንደነ መቄዶኒያ ሌሎች በጎ አድራጎት ማህበር። ይህ ማህበር እንግዲህ ብራዚል ላይ ያለውን የአራት ቀን ፍላጎት ወደ 8 ቀን ወደ 10 ቀን አሳድገን በህግ ማዕቀፍ ውስጥ አካተን በፍርድ ቤት ደረጃ ሄደን በሀገር አቀፍ ደረጃ እና ግን ጻድቅ እናደርጋለን። ከዛ በተጨማሪ ከመጣፍት በተጨማሪ ሴቶች እዛ ማረሚያ ቤት አሉ። ስለዚህ ሴቶች ደግሞ ሞዴስ ያስፈልጋቸዋል። እዛም ልክ ሞዴስም እንዲገባበትን መንገድ እንፈጥራለን። ጤና ጥበቃ ሚኒስቴር ጋር አሁን ግንኙነት እያደረግን ነው። ዶክተር አሚር ጋር በተለያዩ ጤና ጣቢያዎች የጤንነት መጠናቸው በየጊዜው እንክብካቤ እንዲደረግላቸው፣ ምክንያቱም ተፈርዶበት ማረሚያ ቤት ቢገባም ታራሚ ቢሆንም በቃ ዜጋ እስከመሆኑ ድረስ እንክብካቤ ይደረግለት ይገባል። እኛ ሀሳብ በድርጅት አሳድገን የራሱ ሰዎች ኑሮውና እንደዚህ የሚንቀሳቀሱ የሚደግፉና ከሀገር ውስጥም ሆነ በውጭ ሀገር ለምሳሌ ይህን ሀሳብ የሚደግፍ ማገዝ የሚችል ሰው አሜሪካ ያለ ሰው ጀርመን ያለ ሰው ቢኖር በስልክ ቁጥራችን ቢደውልና ብር ቢልክ በቤተሰቦቹ አስልኮ መጽሐፉን ገዝቶ ለእኛ እንዲሰጥ ሌሎች ነገሮችንም ማድረግ ይቻላል ብዬ አምናለሁ።
ሙሌ በቪኦኤ አድማጮች ስም አመሰግናለሁ።
እኔም አመሰግናለሁ። ይህን ሀሳብ መደገፍ የሚችል ካለ ሙልጌታን በርበር ቀዳ ብሎ ፌስቡክ ላይ ሰርች ቢያደርግ በቴሌግራም አካውንቴ 0977 73 28 50 መደወል ቢችሉ ቢያናግሩን ቢያግዙን ማንኛውም ማህበረሰብ ደስ ይለናል።
ናኮርን ለዘገባው እናመሰግናለን። ወደ ተከታዩ አጠር ያለ ዘገባ ነው የምናልፈው። ሰለሞን ክፍሌ የኢኮኖሚክ ፎረምን በተከታዩ አጠር ያለ ዘገባ ይዳሰዋል።
የዓለም ኢኮኖሚክ ፎረም በርካታ በሀብት የበለጸጉ መንግስታትና የንግድ መሪዎች በየዓመቱ ወደ ዳቮስ ስዊዘርላንድ በመጓዝ ዳጎስ ያለ ገንዘብ ስምምነት ውል የሚቋጩበትና የጂኦፖለቲካ አቅጣጫን የሚቀርጹበት በመሆኑ ይበልጥ ይታወቃል። ይህ ዓመታዊ ስብሰባ በተጨማሪ ግን ግዙፍ የሰብአዊ አጀንዳዎች ይቀርቡበታል። ዘንድሮ ለምሳሌ መድረኩ የዓለም ባንክና ዓለም አቀፉ የቀይ መስቀል ኮሚቴ በጋራ በሰብአዊ እርዳታ ላይ ያተኮረ ዘመቻ ይጀምራሉ። ዓላማውም ለሰብአዊ ቀውሶች መፍትሄ የሚሆኑ ከአጭር ጊዜ ወደ ረጅም ጊዜ እርዳታ የሚሰጡበት አዲስ አሰራር ለመግባት ነው። የተባበሩት መንግሥታት የረድኤት ድርጅቶች ጥረት በዚህ ለአንድ ሳምንት በሚዘልቀው ጉባኤ ላይ ጎልቶ ይታያል። የዓለም የምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሊ ግጭቶችና ረሃብ እንዲሁም የዲጂታል ቴክኖሎጂን በሰብአዊ እርዳታ ዘርፉ ውስጥ ለመጠቀም በጋራ የተዘጋጀውን ፕሮግራም ያስተዋውቃሉ። የዓለም የምግብ ፕሮግራም ቃል አቀባይ እርቭ ቨርሁስል በበኩላቸው ቡድኑ ለዘመቻው እርዳታ ያስፈልገዋል ብለዋል። በዳቮስ የምጣኔ ሀብት ጉባኤ የሚሳተፉ አብዛኞቹ ኩባንያዎች ስለ ምግብ ዋስትና ኢንቨስትመንት የሚረዱ በመሆናቸው ለንግዱ መሳካት እጅግ ጠቀሜታ አላቸው ብለዋል።
በዓለም ዙሪያ ሕይወት ያተርፋል፣ ጠንካራ ገበያም ይገነባል። እንደ እውነቱማ የዜጎችን ዓመታዊ አማካይ ገቢ በ16.5% ይጨምራል። በሕይወት ዘመኑ የሚቆጥበውን ገንዘብም በ46% ያሳድጋል።
ከ110 ሀገሮች የሄዱ ከ3000 በላይ የሚሆኑ የዓለምን ኢኮኖሚ የሚያሽከረክሩ የንግድ መሪዎችና የረድኤት ድርጅቶች ይህን የዘንድሮውን የዳቮስ መድረክ የሚያዩት ከዓለም መሪዎች ጋር ያለውን ግንኙነት ለማጠናከር ጠቃሚ ዕድል እንደሆነ ነው። የዩኤንኤችሲአርና የዩኒሴፍ መሪዎች እንዲሁም የተባበሩት መንግሥታት የልማት መርሃ ግብር አስተባባሪ በመድረኩ ላይ ይገኛሉ።
ሰለሞን ክፍሌን ለዘገባው እናመሰግናለን። አድማጮች፣ እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ሞክቢል ያቤሮ በቴክኒኩ አብሮን ነበረ። የስርጭት መሐንዲሱ ዳን ክራፍተንም አብሮን አምሽቷል። ጉዟቸው የሰመረ ይሁን እያለን እንሰናበታለን። በተከታዩ የጥላሁን ገሰሰ አካም ነጉማ ዜማ እንሰናበታችሁ። Adam me, 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 Adam me
ጋቢ ሱማኛ ዳቡላው አካምነው ያንቀቡ ኮቡማ ትንላንቱስጋ